የኢትዮጵያ ፌደራላዊ ዲሞክራሲያዊ አንድነት መድረክ ባለፈው ሳምንት ማብቂያ ላይ ባደረገው ጉባኤ ባወጣው መግለጫ የብሔራዊ አንድነት መንግስት እንዲመሰረትና የምርጫ ቦርድ ተአማኒ ሊሆን በሚችልበት ሁኔታ እንዲዋቀር ጠይቋል። በጉባኤው ላይ የተመረጡትን ሊቀመንበሩን ዶክተር መረራ ጉዲናን ሰለሞን ላጭር ቃለ ምልልስ ጋብዟቸዋል።
ዶክተር መረራ ጉዲና ጤና ይስጥልኝ፣ እንደምናመሹ?
ሰላም።
በቅድሚያ ሊቀመንበር ሆኖ በመመረጦ እንኳን ደስ አለዎት እላለሁኝ። ለነገሩ በአሁን ጊዜ ፖለቲካ እንኳን ደስ ያሉት ጋር አብሮ እግዚአብሔር ያውጣህም የሚባል አለ። በብዙ ሀገሮች ውስጥ እግዚአብሔር ይርዳኝም ይላሉ ከመሃላ ፈጽሞ ሲጨርሱ እና ለማንኛውም እንኳን ደስ ያለዎት። ወደ ጥያቄ ልግባና 15ኛውን ጉባኤውን አካሂዷል የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ። ምንድን ነበሩ የጉባኤያችሁ ዋና ዋና የሚሏቸው ጠቃሚ ናቸው የሚሏቸውና ይህንን ጉባኤ ከሌሎች ጉባኤዎቻችሁ የሚለዩት ነገሮች?
ያው በዋናነት ባለው ኢትዮጵያ ፖለቲካ ሁኔታ የመጀመሪያው ትልቁ ስብስብ መድረክ ነው። በተቃዋሚዎች ጎራ መድረክን አጠናክሮ ለሚቀጥለው የፖለቲካ ሜዳ ጫዋታ ሚሆን ለሚቀጥለው ምርጫ በተሻለ ሁኔታ ለማዘጋጀት አሁን ያለንበት ወቅታዊ ሁኔታዎችን አንስተን ተነጋግረናል። ወደፊት ምን ምን እርምጃዎች መውሰድ እንዳሉብን ተነጋግረናል። ከሞላ ጎደል አመራሩን አጠናክሮ ለሚመጣው ምርጫና ለሚደረገው ምክክርና ውይይትን ድርድርን መድረክን በተሻለ ሁኔታ ለማዘጋጀት ነው።
ዶክተር መረራ ወቅታዊውን ሁኔታ ገምግመናል ሲሉ እንዴት ገመገማችሁት? ምን ላይ ደረሳችሁ? ምን ይመስላል የኢትዮጵያ ወቅታዊ ሁኔታ አሁን በመድረክ?
ዞሮ ዞሮ ያው ኢትዮጵያ እጅግ በጣም አደገኛ በሆነ መስቀለኛ መንገድ አይናት ማለት ይቻላል። በአንድ በኩል ብዙ ተስፋ የሚሰጡ እርምጃዎች እየተወሰዱ ነው። ለመጀመሪያ ጊዜ መንግስትና ተቃዋሚ ከሞላ ጎደል ለመነጋገር፣ ለመመካከር አንዳንድ መሰረታዊ የሆነ የሀገሪቱ ችግሮችን በጋራ ለመፍታት አፋኝ የነበሩ ህጎችን ለመለወጥ ምክክሮች እየተካሄዱ ነው። እሱ በግልጽ ይታያል። ተስፋ ሰጪዎች ናቸው። የፖለቲካ ሜዳሩ ላለፉት 27 ዓመታት ከነበረው ሁኔታ ሻል ባለ መንገድ ተሻሽሏል። ነገር ግን በዛው ተስፋ ሰጪ በሆነበት መንገድ ደግሞ እንደገና ለውጡን ለመቀልበስ የሚንቀሳቀሱ ኃይሎች እንዳሉ በግልጽ ይታያል። በየቦታው በየአካባቢው ትናንሽ ቦምቦች ብቻም ሳይሆን አሁን በሶማሌና ኦሮሞ ለምሳሌ በወሰን ክልሎች አካባቢ ከአንድ ሚሊዮን በላይ ህዝቦችን ያፈናቀለ ሁኔታ ተፈጥሯል። ኢትዮጵያን ጂኦግራፊ እንግዲህ ለሚያቅሰው ከቦረና ሙየሌ እስከ ሀራር ጭዳክትን ድረስ ሰፊ የሆነ በብዙ ሺህ ኪሎ ሜትር የሚቆጠሩ አካባቢዎች ከሚሊዮን በላይ ሰዎች ተፈናቅሏል። አሁንም የመፈናቀል ያለመቆሙን ብቻ ሳይሆን ተጨማሪ ህይወትን እየጠፋ ቀውሱ ቀጥሏል። በዚህ ምዕራብ ኢትዮጵያ ደግሞ ወለጋ እና ቤኒሻንጉልን በሚያዋስኑ አካባቢዎች 200,000 ያላነሱ ዜጎች ተፈናቅለዋል። ህይወትን ጠፍተዋል። ንብረት ወድመዋል። ቤቶች ተቃጥሏል። ስለዚህ በየቦታው እስከ ወልቃይት ጠገደ እስከ ራያ ድረስ አንዳንድ አካባቢዎች የሚፈነዱ ትናንሽ ቦምቦች ሆነም ትላልቆች ነገሮች በጣም ቀላል ያልሆነ ስጋት ላይ ህዝቡንም ሁሉንም ስጋት ላይ ጥለዋል። እንደሚታወቁት የኢትዮጵያ የፖለቲካ ኃይሎች አሁንም ቢሆን በሚሆን መንገድ ተቃዋሚም የሚባለው ተሰባስበ የጋራ አጀንዳ እየፈጠረበት ሁኔታ አይደለም። አሁንም ቢሆን አንዳንድ ተቃዋሚዎች እና በመንግስት መካከል ያሉት ልዩነቶች እንዳሉ ሆነው አንዳንድ አካባቢዎች የግጭቶች መንስኤ የሆኑበት ሁኔታ አለ። ስለዚህ እንግዲህ ተስፋ ሰጪም ተስፋ አስቆራጭም ጎን ለጎን እየተካሄዱ ስለሆነ በዚህ ነው መስቀለኛ መንገድ ላይ ናት ያልኩት።
ይሄ መቼም የፓርቲዎች ጉባኤ ነው፣ ስብስብ ነው። የእናንተ መድረክ ረጅም ልምድም ያለው ነው በሀገሪቱ የፖለቲካ እንቅስቃሴ ውስጥ። ሰሞኑን እነዚህ ለውጡን ለመቀልበስ የሚንቀሳቀሱ ኃይሎች እና የመሳሰሉ አባባሎችን እንሰማለን ከየአካባቢው እዚህም እዚያም ከሚነገረው። የፖለቲካ ፓርቲ ግን አንጥሮ መለየት ያለበት ይመስለኛል። እነገሌ እነገሌ ብሎ ማውጣት ያለበት ይመስለኛል። ችግርን አጉልቶ ማውጣት የመፍትሄው ግማሽ ነው ይባላል እና አንጥራችሁ ያወጣችሁት ኃይል አለ እነገሌ ናቸው የለውጡን አካሄድ የማይደግፉ ወይም ለመቀልበስ የሚጣጣሩ የምትሏቸው?
እንግዲህ በዋናነት በመንግስት አካባቢም የሀገሪቱን ደህንነት ሲያንቀሳቅሱ የነበሩ በተለይም በሀገሪቱ የበላይነት የነበራቸው በብዛት የሚጠረጠሩ ሰዎች ህወሓት አካባቢ አሉ። የቀድሞ ህወሓት መሪዎች አካባቢ በስፋት ስብሰባም አለ። መንግስትም አንዳንድ አልፎ አልፎ ስሙ የሚጠራበትም ሁኔታ አለ። እነሱ ብቻ ሳይሆን በየአካባቢው በነበረው ስርዓት ተጠቃሚዎች የሆኑ ኦሮሚያም ሊሆን ይችላል፣ አማራ አካባቢ ሊሆን ይችላል፣ ደቡብም የትም አካባቢ በለውጡ ደስተኛ ያልሆኑ ደግሞ ቁጥራቸው ቀላል አይደለም። የመቀልበስ አቅማቸው እንኳን በተወሰነ ደረጃ የተሽመደመደ ቢሆን እነሱ ሁኔታውን ለመለወጥ አስቸጋሪ ሁኔታ ለመፍጠር ቀላል ላይሆኑ ይችላሉ። ከዚያ ወደ ሶማሊያ አካባቢም የአብዲል የሚባለው እሱ ብታሰርም ሚሊሻው ልዩ ኃይል የሚባለው ብዙ ቦታዎች አሁንም ቢሆን ችግር የሚፈጥርበት ሁኔታና አቅም አለው። ስለዚህ አንዳንድ አካባቢዎች በስፋት የሚጠቀሱ አሉ። ግን መንግስትም እንግዲህ አንዳንድ ጊዜ በስበት ራስን በተለያየ ምክንያት ከዛ ይቆጠባል። እኛም አንዳንድ የሚደባለቁ በውር ያለየናቸው ሁኔታዎች ስላሉ እኛም ለምሳሌ ስም ለመጥቀስ አንዳንድ ጊዜ ያስቸግረናል። ለምሳሌ ጎንደር አካባቢ ቅማንቶች እኛም ቢሮ ድረስ ይመጡ አነጋግሮናል። ምንድን ነው እዛ አካባቢ እየተደረገ ያለው? አንዳንድ ከተለያዩ አካባቢ ሰዎች የሚሰማ ያንዳ ክል ግልጽ ያልሆኑ ነገሮች አሉ። አንዳንድ ቦታዎች ለምሳሌ ቀድሞ የህወሓት መሪዎች አገሪቷን ለማተራመስ የሚጠቀምባቸው የአካባቢ ሀይሎች አሉ እየተባለ ይወራል። ትንሽ መንግስት ከዚያ የተሻለ አቅምም አለው መረጃም ይኖረዋል። እኛም የምንጠረጥራቸው አካባቢዎች አሉ። ዞሮ ዞሮ ግን ነገሮች አልጋ በአልጋ እንዳልሆኑ ለውጡ በተፋጣ ሁኔታ ወደፊት እየተሰደፈ ነው እየገፋ ነው የምንልበት ሁኔታ አይደለንም።
መቼም እንደገለጹልኝ መንግስት የሚያነሳቸው አንዳንድ አመራር ላይ የነበሩ ሰዎች በሀገሪቱ በአጠቃላይ ማለት ነው በኢህአደግ መሪነትም የነበሩ ሰዎች በህግ እንዲጠየቁ እያቀረባቸው ያላ ክሶች አሉ። በጠቅላይ አቃቤ ህጉም እየቀረቡ ያሉ እነዛ ክሶች ግን ስልጣን ላይ በነበሩ ጊዜ ኃላፊነት በነበራቸው ጊዜ ተፈጽመዋል ለሚባሉ ከሙስና ጋር የተያያዙ ወይም ከሰብአዊ መብቶች ረገጣዎች ጋር የተያያዙ ክሶች ናቸው እንጂ አሁን ላለው ሁኔታ ምክንያት ሆነዋል ወይም እንደዚህ አደራጅተዋል አስተባብረዋል የሚል ክስ እስካሁን ድረስ ከመንግስት አልሰማንም። በአሁን በሀገሪቱ ውስጥ ለሚታየው ሁኔታ እርሶ ቀድሞ የነበሩትን መሪዎች ሲገልጹ በግልጽ እስካሁን ድረስ መንግስት ያወጣል እናንተስ እንደ ፓርቲ ይህንን ስትናገሩ ይህን መግለጫ ስትሰጡ ማስረጃ ይዛችሁ ነው መርምራችሁ ነው አጣርታችሁ ነው ወይስ ደግሞ
መንግስት ይምላል ወይ? እንዳው ከኛ የተሻለ እንግዲህ መንግስት ሲባል የማዕከላዊ መንግስት አለ፣ የኦሮሚያ መንግስት አለ ይላል። ከኛ ከምንለው የበለጠ እንዳውም ይላል
ሊል ይችላል። አሁን ግን ይሄ የመድረክ ጉባኤ ነው፣ መድረክ ነው የተሰበሰበው እና የመድረክ አባል ድርጅቶች ወይም ደግሞ መድረክ እንደ መድረክ የያዛቸው ማስረጃዎች አሉ ያደረጋቸው ፍተሻዎች የማጣራት ስራዎች አሉ ወይ?
የተወሰኑ ነገሮች አሉ። ከመንግስትም ብቻም ሳይሆን ያው መድረክ እንግዲህ ከትግራይ በዋናነት ከምንቀሳቀሰው አረና ትግራይ ጀምሮ በአብዛኛው ኦሮሚያ አካባቢ ከምንንቀሳቀሰው ጀምሮ ደቡብ አካባቢም ደቡብ ህብረት የሶሻል ዲሞክራሲ እና የሲዳማ ንቅናቄ ጀምሮ ዝም ብሎ ድን አይደለንም። ሰፊ ሊባል የሚችል ኢትዮጵያ አካባቢ ስንንቀሳቀስ የምናገኛቸው መረጃዎች አሉ። መንግስትም ቢሆን ችግሮች ሲኖሩ የሚያወጣቸው አንዳንድ መረጃዎች አሉ። ስለዚህ ነገሮችም ደግሞ በግልጽ የሚታዩባቸው ሁኔታዎችም አሉ። ለምሳሌ ሶማሌና ኦሮሚያ ድንበር አካባቢ ከአንድ ሚሊዮን በላይ ሰዎች ሲፈናቀሉ መንግስትም በግልጽ ቋንቋ የመንግስት አካላት በዚህ ውስጥ እጃቸውን እንዳስገቡ ሲናገር ነበር። የአካባቢ ህዝቦችም በተለያዩ መንገዶች እኛን የሚያስጨርሱ የሚያስፈቱ የመንግስት አካላትን ነበሩ ብሎ በግልጽ ሲናገሩ ነበር። ህዝቡ በራሱ ለእኛ የሚሰጠን መረጃ የተከፉ ብዙ አካባቢዎች የተከፉ ወገኖች እንዳሉ ችግሮችንም እንደሚፈጥሩ እነዚህ ነገሮች በተለያዩ መንገዶች ይታወቃሉ። ዋናው ጉዳይ ግን ችግራችን መንግስት እነዚህን ኃይሎች የመቆጣጠር አቅሙን ምን ደረጃ ላይ ነው ያለው? ለውጡንስ ኢህአዴግ እንደ ኢህአዴግ ነው ወይስ የተወሰኑት ኢህአዴግ ክንፎች ናቸው በዚህ ለውጥ ውስጥ ከልብ የገቡት ወይም ኢህአዴግ እንደ ኢህአዴግ ገብተዋል ወይ? እንደዚያው የሚተሻሹ ነገሮች ኢህአዴግ ራሱ የደመር ጉተታ ውስጥ ገብተዋል ወይ? እንደዚህ የሚያጠያይቁ ነገሮች አሉ እንጂ ዝም ብሎ ምስረስላሴ አይደሉም ማለት ነው።
እንግዲህ አገር እንድታድግ መቼም የሆነ ቦታ ላይ መረጋጋት ሊኖራት ይገባል። ለዚህ ደግሞ ሁሉንም የሚያሳትፍ መፍትሄ ያስፈልጋል። ከዚህ መስቀለኛ መንገድ ካሉት መውጣት አለባት በአንድ ጊዜ መቼም ስንት ጊዜ ሆነ እርሶ ራስዎ በተለያዩ አጋጣሚዎች መስቀለኛ መንገድ ላይ መሆኗን አገሪቱ ሲገልጹ በጽሑፎቹም በቃለ ምልልሶቹም በንግግሮቹም ውስጥ መድረክ በዚህ በ15ኛ ጉባኤው ላይ በለውጡ ሁኔታ ውስጥ ባካሄደው 15ኛ ጉባኤው ላይ አንጥሮ ያስቀመጠው መፍትሄ ሊሆን ይችላል የሚለው ሐሳብ አለ።
እንግዲህ ባለፉት 7-8 ወር በዋናነት የብሔራዊ መግባባት አጀንዳ እና ወደ ብሔራዊ ስምምነት መግባት አለብን የሚል አጀንዳ አለ። ያ ብሔራዊ ስምምነት ደግሞ በሚደረስበት ስምምነት ምናልባት የሚቻለውን ያክል አሁን ያለው መንግስት መሰረቱ እንዲያሰፋ የአንድ ፓርቲ መንግስት ሳይሆን ሌሎችን በተለያየ ደረጃ የሌሎችን እውቀትን ብቻም ሳይሆን ችሎታም እና ልምድም ተጠቅሞ እየተካሄደ ያለው አሁን እየተካሄደ እየተገፋ ያለው በተሻለ ሁኔታ ለውጡ የተሻለ አመራር እንዲያገኝ ስንገፋ ነበር። ከብሔራዊ መግባባት እና ብሔራዊ ስምምነት ላይ የተመሰረተ ብሔራዊ አንድነት መንግስት ሊመጣ መልክ ይዛል የሚል ነበር በመድረክ ደረጃ ላለፉት 7-8 ወራት። ለነገሩ መድረክ 2007 ምርጫ ላይም ይህንን ነው ለኢትዮጵያ መፍትሄ ብሎ ያቀረበው። ምክንያቱም አንዱ ስልጣን ጨምዶ ሲይዝ በበላይነት ስልጣን ለመጠቀም ሲንቀሳቀስ፣ ሌሎቹ ደግሞ የእኛ መንግስት አይደለም እኛ የለንበትም የጠላት መንግስት ነው እያሉም የሚጋፉባቸው ለቀውሱ አስተዋጽኦ የሚያደርጉባቸው ሁኔታዎች ስለነበሩ አሁን ሀገሪቷ የተሻለ ሰላምና መረጋጋት በተሻለ ሁኔታ ወደፊት ብትሄድ ያንን አንስተናል፣ ለመንግስት በድርድር አስገብተናል፣ ያንንም አንስተናል ማለት ነው። ዞሮ ዞሮ ግን በተለይ ብሔራዊ መግባባቱ ተፈጥሮ የሚመጣ ምርጫ ነጻና ፍትሃዊ እንዲሆን ሁሉም ወገኖች የየራሳቸው ቤት ስራ እንዲሰሩ መንግስት ሲም ከዚህ እስካሁን ካደረገው በሰፋ መንገድ ተቃዋሚዎችን እንዲያስተናግድ፣ ተቃዋሚዎችን ደግሞ መንግስት በሚያደርጋቸው የለውጥ ሙከራዎች በተሻለ ሁኔታ እንዲደግፉ እንዲተባበሩ፣ እነዚህ ነገሮች ተረስቶ ተዋይተንበታል።
የብሔራዊ አንድነት መንግስት ስትሉ ምን ማለታችሁ ነው? ከምርጫው በፊት እንዲመሰረት ነው እንደዚህ አይነት መንግስት እየጠየቃችሁ ያላችሁት?
ብቻል እኛ ምንድነው መሰለ ሁለት ነገሮችን እንትን አድርገናል። እኛ ስጋት አለ። አንደኛው ስጋት የቀልባሽ ኃይሎች የሚባሉት በእርግጥም የተጠናከረ ጉልበት ይዞ ከቀለበሱ ሁላችንም በኪሳራ ይዳርጋሉ። ስለዚህ ለምሳሌ እንደ ቱርክ እና ሌሎች ቦታዎች ህዝቡ በነቂስ ወጥተው የእኛም መንግስት ይህን ብትወስዱት ብሎ ጀኔራሎቹ ፊት ለፊት እንደ ቆመ በኢትዮጵያ ሁኔታ ከቀልባሽ ኃይሎች ለውጡን ለመከላከል የተሻለ ስፋት ያለው የተሻለ ድጋፍ ያለው መንግስት ያስፈልጋል ነው አንዱ፣ ከቅልበሳ ለመከላከል ነው። ሌላው ደግሞ ነጻና ፍትሃዊ ምርጫ የሚባለው በተለይ ሰላምና መረጋጋት እንዲመጣ፣ በተሻለ ሰላምና መረጋጋት ውስጥ ደግሞ ነጻና ፍትሃዊ ምርጫ ለማካሄድ የተሳካ ዲሞክራሲያዊ ለውጥ ለማምጣት ሁሉም የሚሳተፍበት አይነት ነገር ሁኔታ እንዲፈጠር ነው። ስለዚህ በነ ዶክተር አብይ የሚመራው መንግስት እና ዶክተር አብይ ጠቅላይ ሚኒስትርነታቸውን ይልቀቁ አይደለም፣ የሽግግር መንግስት እየጠየቅን አይደለም።
እንዲያብራሩልኝ የምፈልገው አንዱም እሱ ነበር። ከምርጫው በፊት አንዳች የሆነ መንግስት ይቋቋም ብሎ መጠየቅ፣
ምርጫውንም የተሳካ ለማድረግ ሀገሪቷም ከቅልበሳ ለመከላከል የተሻለ ሰላምና መረጋጋትን ለመፍጠር ሁሉም የኔ ነው ወደሚለው አይነት እንዲሄድ ከ2010 ጀምሮ ዋናው 2002 ምርጫ ማለት ነው በፈረንጅ 2010 ከዛ ጀምሮ መድረክ ይህንን አላማ ሲያራምድ ነበር። እንዲያውም 97 ምርጫ የተፈጠረው ቀውስ ጋር አያይዞ ነው መድረክ የዛን ጊዜ ህብረት ሆነ ይህንን ያነሳ ነው። የዛን ጊዜ የነበረው ክሪቲክል ደስ በተወሰነ ደረጃ ተክቷል። የኢትዮጵያ ቀውስ አንድ ሀይል ብቻ ይመራዋል፣ የተሳካ ለውጥ ሊያመጣ ይችላል፣ የተፈለገውን ዓላማ ሊመታ በሚችልበት ደረጃ ሊመራ ይችላል የሚሉ አንዳንድ እንደዚህ ተስፋ ሀገሪቷን ከመስቀለኛ መንገድ ወደፊት በእርግጠኝነት ለመውሰድ የተሰባሰበ ሀይል እንዲፈጠር ነው። ሌላ ምንም ነገር የለው። ስለዚህ በዛም ሽግግር የሚባለው አንዱ መንግስት ወርዶ ሌላው መንግስት መተካቲን ይጠይቃል።
አሁን ወይም ደግሞ አሁን ያለው ሪፐብሊክ ፈርሶ የሚቀጥለውን ሪፐብሊክ የሚያመቻች አስተዳደር ወይም አሰራር እንደማለት ነው። ሙሉ በሙሉ አሁን ያለው ፓርቲ ስልጣን እንዲለቅ
ይጠይቃል።
የእናንተ ጥያቄ
አሁን ያለው ለምሳሌ እስራኤል ብዙ ጊዜ በተደጋጋሚ ይደረጋል፣ ብዙ ሀገሮች ውስጥ በአንድ በኩል ምርጫም በቂ ውጤት በማይመጣበት ጊዜ፣ ሁለትም ደግሞ እነ ኢትዮጵያ አይነቱ ለምሳሌ ቀውስ በመፈጠርበት ጊዜ ብዙ ሀገሮች በዚህ ያደርጋሉ። ለምሳሌ ምርጫ ወዛጋቢ የነበረበት ጊዜ ለምሳሌ ኬንያ ጎረቤታችን ለዛ አይነት ነገር ውስጥ ገብታ ነው የወጣችው። ዞሮ ዞሮ ቀውሱን ሆነ አጠቃላይ ሁኔታ በተሻለ ሁኔታ ብሔራዊ መግባባት ላይ በተመሰረተ ሁኔታ ለመምራት ሁሉም ኃይሎች ከልብ በለውጥ ውስጥ እንዲሳተፉ ለውጡም የተሳካ እንዲሆን ለውጡም የሁሉም ለውጥ ሁሉም የደገፉት ለውጥና በሁሉም የሚመራ ለውጥ አይነት ነገር እንዲሆን አቅጣጫ ለማስያዝ ነው።
ለማንኛውም
አሁን ያለው መንግስት ወርዶ ሌላ መንግስት ሲቋቋምም አይደለም፣ አሁን ያለው ጠቅላይ ሚኒስትር ወርዶ ሌላ ጠቅላይ ሚኒስትር ሚንታም አይደለም። አሁን ያለው በዶክተር አብይ የሚመራው መንግስት የተሻለ ይስፋ ነው።
እናንተ ጥያቄያችሁ እኛንም ያሳትፈን በመንግስቱ አሰራሮች የዕለት ተዕለት አሰራሮችና መዋቅሮች ውስጥ ያሳትፈን በካቢኔው ውስጥ ያስገባን እና የመሳሰሉ ጥያቄዎች ናቸው ማለት ነው ያሏችሁ።
እኛም ብቻ ሳይሆን
ይገባኛል
ሰፊ ህዝባዊ ድጋፍ ያላቸው የፖለቲካ ኃይሎች ቢገቡ የተሻለ መረጋጋት ይፈጥራል። አዲስ ለውጡን ደግሞ በተሻለ ሁኔታ ለመምራት አዲስ ደም ወደ መንግስት የመግባት ሁኔታ ይፈጥራል። ከውጭ ሆኖ መቅሳት ሳይሆን ከውስጥም ተስማምቶ ነገር አንድ እርምጃ ወደፊት መውሰድ እንችላለን ይገባል። ወደ ሙሉ አብሮ ወደ መስራት እና የተሻለ ሁኔታ ሀገሪቷና ህዝቧ በተሻለ ሁኔታ የተሻለ አመራር፣ የተረጋጋ አመራር፣ የሰከነ አመራር እንድታገኝና በሰከነ መንገድ ደግሞ ነጻና ፍትሃዊ ምርጫ አካሂዶ በውጤቱ ላይ ደግሞ ተመስቶ የሚመጣው መንግስት በተሻለ ሁኔታ የህዝብ ድምፅ ሁሉም የህዝብ ድምፅ አክብሮ ተቀብሎ ወደፊት የሚሄድበት ሁኔታ መፍጠር ማለት ነው።
ዶክተር ምራ
እዚህ አንዳንድ ብዙ ሀገሮች ይደረጋሉ። ዲያረት የተወሰኑ ነገሮች ሲፈጠሩ ያው እንደ ግሪክ ውስጥ ተሞክረዋል። ብዙ ጊዜ ነው ቀውስ በተፈጠረበት ጊዜ የተሞክረው። እስራኤል ብዙ ጊዜ ተጠቅማበታለች። የድምፅ ችግር ሲመጣ ለምሳሌ ሱዳን ውስጥ አሁን ያለው አንዳንድ ቀውስ ሰዎች ብሔራዊ አንድነት መንግስት ቢመረጥ የተሻለ ሁኔታውን ያረጋጋል ብሎ አልማዲ የሚባለው የቀድሞ የሱዳን መሪ የነበረው ጠቅላይ ሚኒስትር ያንን ሲያነሳ ነበር። ሀገሮች እንደዚህ አይነት ተመሳሳይ ችግር ሲገቡ የተሻለ መረጋጋት፣ የተሻለ በስፋት ሊደገፍ የሚችል መንግስት እንዲቋቋም ማለት ነው። ያ ደግሞ በድርድር ነው የሚመጣ። ስለዚህ ከቀውሱ በተሻለ ሁኔታ ለመውጣት የሚደረግ ሙከራ ነው።
ዶክተር መረራ አሁን ያለውን የለውጥ ሂደት የሚመራው ኃይል በዶክተር አብይ የሚመራውና ሌሎቹንም ስትጠቅሱ የለውጥ ኃይል እያላችሁ ነው እናንተ ብዙ ጊዜ የምትናገሩት። ኢህአደግ የምትሉት አልፎ አልፎ ነው። ለመሆኑ አሁን ያለው መንግስት የኢህአደግ መንግስት ነው የሚል እምነት አላችሁ?
ስማን መንግስቱማ ኢህአደግ መንግስት ነው። ግን ኢህአደግ ውስጥ ለውጥ የሚደግፉ ኃይሎች እና ለውጡን በዋናነት የሚቃወሙ ኃይሎች ሊኖሩ ይችላሉ የሚል ግምት አለ። በተለይ እኔን ብትጠይቀኝ ለውጡ በቂ በሆነ ፍጥነት ወደፊት እየሄደ አይደለም። በአጠቃላይ ሰላምና መረጋጋትን አስተማማኝ በሆነ መንገድ ሊያመጣ በሚችልበት ወደፊት እየገፈተፈ አይደለም እና እግር ይዞ የገቡበት ኢህአዴግ ውስጥም የመጓተት አንዳንድ ቦታዎችም ደግሞ የተለያዩ ኢህአዴግ ደጋፊዎች እጅ አለበት የሚባሉ ግጭቶች ሲፈጠሩ ለምሳሌ ወልቃይት ጠገዴ አካባቢ፣ ራያ አካባቢ፣ ኦሮሚያ እና ሱባሌ ድንበሮች፣ ኦሮሚያ እና ቤኒሻንጉል ድንበሮች አካባቢ ብዙ ቦታዎች አንዳንድ ጊዜ የሚታወቁ አንዳንድ ጊዜ የማይታወቁ ግጭቶች ይፈጠራሉ። ስለዚህ በሁሉም በተሻለ ሁኔታ ኢህአዴግ አካባቢ መግባባት ካለ ያ አባት ጊዜ ቀድሞ ስልጣን ላይ ነበሩ ኢህአዴግ ኢህአዴግ መሪዎች እንዲያደረጉ እንደዚያ ያደረጉ ይባላል። ከአዲስ አበባ ሄዶ ትግራይ የመሸጉ የሚባልበት ሁኔታ አለ። ስለዚህ አንዳንድ ኢህአዴግም ውስጥ ለምሳሌ ደግሞ አመራር አካባቢ የተወሰነ ድጋፍ ቢኖር ወደታች ስትወርድ ደግሞ ለምሳሌ በየአካባቢ ያሉ ቀበሌዎች የወረዳ የቀበሌ ምርጫ ስላልተካሄደ ብዙ ችሎች አሉ። ስለዚህ ለዚህ ነው በሙሉ ልብ ኢህአዴግ አካባቢ ያለው ከመጉተታ የለም ማለት ያስቸግራል። አለን ኢህአዴግ መንግስት ለውጥ ፈላጊዎች ብቻ እየተመራ ነው የሚልም ለማለት አንዳንድ ጊዜ ያስቸግራል። ስለዚህ ለምሳሌ አሁን ብዙ ቦታ አሁን ኦሮሚያ አካባቢ ሰራዊቱ ጎዳን፣ ሰራዊቱ እንዲያደረገን ሲቪሊያን እንትኑን እየጎዳ ነው የሚባል ነገር እንሰማለን። ይህ የተከፋ ሰራዊት ነው የሚያደርገው ምን ለማለት ነው የሚለውም አንዳንድ ጊዜ ስለሚያስቸግር፣ ዞሮ ዞሮ ኢህአዴግ መንግስት ኢህአዴግ መንግስት ነው። ዶክተር አብይ የሚመራው ኢህአዴግ መንግስት ነው። ግን ኢህአዴግ ውስጥ በዛ እይታ ኢህአዴግ ሙሉ በሙሉ የሚደገፍ አይደገፍ፣ ግን ለውጦች አሉ፣ የሚታዩ ለውጦች አሉ። ይህንን ለውጥ እንደግፋለን። ምናልባት የቀልባሽ ኃይሎች ይህን ለውጥ ወደኋላ እንዳይመልሱ የኢትዮጵያ ህዝቦችም በተጠቀቀ ቆሞ ለውጥ ዳር እንዲደርስ ሊደግፉ እንፈልጋለን። እኛም የበኩላችን አስተዋጽኦ ለማድረግ እንጥራለን። ለውጥ ቀልብሰን ኢትዮጵያን ወደ የደም ጎርፍ መለወጥ እንችላለን ብሎ በአጉል ተስፋ የሚንቀሳቀሱ ኃይሎችም ካሉ እንደዚህ አይነት አጉል ጀደኝነት ውስጥ እንዳይገቡ ፖለቲካ እስከገባን ድረስ እንመክራለን። ስለዚህ ስልጣን ላይ ያለው ኢህአዴግ መንግስት ነው። ግን ላለፉት 27 ዓመታት ሲያፍን፣ ሲገርፍ፣ ሲገን፣ ሲሰቅል፣ ሲያብስ የነበረ አይነት ኢህአዴግ አይደለም ያለው እና በዚህ ነው የምናየው ማለት ነው።
በአሁኑ ጊዜ ባለው ሁኔታ ምርጫ ማካሄድ ጥሩ ሀሳብ አይደለም እና የምርጫው ጊዜ ቢተላለፍ ጥሩ ነው የሚሉ ፖለቲከኞች ይሰማሉ። ለእናንተም ቅርበት ያላቸው ጭምር ናቸው እንደዚህ ሲሉ የሚሰሙት አንዳንዶቹ። እና መድረክ ምንድን ነው አቋሙ በዚህ ጉዳይ ላይ?
መድረክ በጋራ የያዝነው አቋም መጀመሪያ ሮድ ማፑን ለምሳሌ ለነጻና ፍትሃዊ ምርጫ ግብአት የሚሆኑ ህጎች የመለወጡ እነዚህ ነገሮች መሬት ላይ መጀመሪያ እንስማማ፣ ህጎች ይለወጡ፣ አዲስ ምርጫ ቦርድ ይዋቀር፣ ከላይ እስከ ታች ድረስ ይዋቀር። ከዛ በኋላ እዛ ላይ ቆመን ቀን መቁረጥ እንችላለን። ከአሁኑ ምርጫ ካልተራዘመ ብለን ክርክር ውስጥ መግባቱም አጉል ክርክር ነው የሚሆነው። ምርጫ መራዘም የለበትም ብለን ሱሪ በአንገት እንዳይሆን ከአሁኑ ያስቸግራል። እኛ ምርጫ እንዲካሄድ እንፈልጋለን። ግን የሚስተካከሉ ነገሮች በተቻለ ፍጥነት እንዲስተካከሉ ደግሞ እንፈልጋለን።
ምን ለምሳሌ
በዋናነት ምርጫ ቦርድ ከላይ የምርጫ ቦርድ ኃላፊዎች 5-7 የሆኑ ከነሱ ጀምሮ በሀገሪቱ በሙሉ ምርጫ ለማስፈጸም የሚንቀሳቀሱ ለምሳሌ እስካሁን ድረስ ባለው 450,000 በላይ ናቸው የሚንቀሳቀሱት። ምናልባት አሁን ተለውጦ ቁጥሩ ሊቀንስ ይችላል። እነዚህ ነገሮች መስተካከል አለባቸው። ምርጫ አስፈጻሚዎች፣ ዳኞች ካልተፈጠሩ በስተቀር ምርጫ ትርጉም የለውም። እስካሁን ቀውስ ውስጥ ከተን ነበር። የአሁኑም ምርጫ ወደ ሌላ ቀውስ እንዲወስደን አንፈልግም። ስለዚህ ሜዳውን መጀመሪያ እናስተካክልና ይህንን የቀረውን ምርጫ እንግዲህ ሜዳ ተስተካክሏል፣ የዛሬ ወር ይሁን የዛሬ አመት ይሁን ወደሚለው እንሄዳለን። እንደዛ ነው የሚሻለው ማለት ነው። ከአሁኑ ምርጫው ካልተራዘመ አዋጣም፣ ምርጫው ደግሞ መራዘም የለበትም ብለን አጉል ክርክር ውስጥ ከገባን እኔ ለምሳሌ ስጋቴ ከዚህ የተሻለ ሁኔታ እናገኛለን ወይ ነው። ስታለ ሁኔታ
ጠቅላይ ሚኒስትሩ
ለምሳሌ የአካባቢ አስተዳደሮች ችግር ውስጥ ገብተዋል። በህዝብ የተመረጡ አሉ። ዋናው መንግስትም ኢህአዴግ በህዝብ ድምፅ ተመረጠ ያልተመረጠ የሚል ግን ተመርጫለሁ ብሎ እየመራ ነው አይደለ? ሁለቱም ታች ያለው መዋቅር ላይ ያለው መዋቅር ሌላው ቢቀር የጊዜ ሰሌዳቸውን ጠብቆ የማይለወጡ ከሆነ ተስፋ የቆረጠ ህዝብ ደግሞ ወደ ሌላ ይሄዳል። አሁንም ቢሆን ለውጡ ፍጥነት የለውም ብሎ ተስፋ የቆረጡ ወገኖች እንዳሉ በግልጽ ይታያል። ለምሳሌ ለውጡ እዚህ በየንባቸው ቦታዎች ኦሮሚያ ውስጥ ለምሳሌ ለውጡ እዚህ አልደረሰም፣ ለውጡ እዚህ ድረስ በአንድ ቦታ ሌባ የነበረው ሌላ ቦታ እየተቀየረ እየተቀለበ ነው እያለ እየጮኸ ነው ህዝቡ ብዙ ቦታ። ስለዚህ በእንደዚህ አይነት ሁኔታ የተሻለ ጊዜ ስንጠብቅ ለበለጠ አደጋም እንዳንጋለጥ ዋና ጉዳይ ሜዳውን በፍጥነት እናስተካክል፣ ከዛ በኋላ ቀን እንቁረጥ በስምምነት የሚል ነው አቋማችን። ከተስተካከለ ማለት የምርጫ ቦርድና ሁኔታው ከላይ እስከታች ድረስ መዋቀሩ ካረጋገጥና የተሻለ ደግሞ ምርጫ የሚያስገድ ሁኔታዎች እንዲፈጠሩ ካደረግ ህዝቡም ከእርስ በርስ ግጭት ወደ ምርጫ አይኑን እንዲያዞር ፊቱን እንዲያዞር እንፈልጋለን ማለት ነው።
ዶክተር መረራ የሀገሪቱ የጸጥታ ስርዓት በመዋቅር ደረጃ ማለት ነው ከመሪዎቹ ከኃላፊዎቹ ጀምሮ የደህንነት ስርዓቱ፣ የመከላከያው ኃይል፣ የዳኝነት መዋቅሩ እንዲስተካከል እንዲሻሻል ቢያንስ በአመራር ደረጃ ያሉት ሁኔታዎች እንዲለወጡ የተወሰኑ እርምጃዎችን ጠቅላይ ሚኒስትሩ ሲወስዱ አስተውለናል። ለምርጫ ቦርዱም ቢሆን የሰየሙት ቀድሞ የተቃዋሚ ፓርቲ መሪ የነበሩ ስደት ላይ የቆዩ በፖለቲካ ምክንያት የሆኑ ሰው ናቸው። በዚህ ውስጥ ሌላ ሊፈጥን ይችላል ወይም መለወጥ አለበት የምትሉት ነገር የማያረካቸው ነገር ምንድን ነው? እነዚህ እርምጃዎች ጥሩ አይደሉም? እስካሁን ድረስ የተወሰዱት
በቂ አይደሉም እንጂ ጥሩ ነው። የፖለቲካ ምህዳሩ መከፈት ተጀምሯል። ግን ይሄ በቂ ነው ማለት አይቻልም። ህጎች ለምሳሌ እየተሻሻሉ ነው፣ ግን ተሻሽለው ስራ ላይ አልዋሉ። የምርጫ ቦርድ ህግ ማሻሻል እየተሞከረ ነው። የፍትህ ስርዓቱ ማሻሻል እየተሞከረ ነው። ጸረ ሽብር ህጉ ማሻሻል እየተሞከረ ነው። የሲቪል ማህበረሰብ ህግ ማሻሻል እየተሞከረ ነው። የሚዲያ ህግ ለማሻሻል እየተሞከረ ነው። የሚሞክሩ ነገሮች አሉ፣ ግን ተለውጦ ስራ ላይ አልዋሉ። አንዳንድ ባለስልጣናትም ቅድም አንተ የምታነሳቸው የአንዳንድ ትላልቅ መስሪያ ቤቶች ባለስልጣናት ተለውጦ ሊሆን ይችላል፣ ግን የተወሰኑ ግለሰቦች በመለወጥ ብቻ አስተማማኝ ለውጥ መጣ ማለት አስቸጋሪ ነው እና ቀሪ ስራዎቹ በጣም ግዙፍ ናቸው። ቀሪ ስራዎች ከተለወጡ ነገሮች ቀሪ ስራዎች በጣም ግዙፍ ናቸው። ዲሞክራቲክ ኢትዮጵያ ልትፈጠር ትችላለች የሚል ተስፋ እንጂ ተፈጥራ እውን ሆና አይደለም ያለችው። ስለዚህ ብዙ ነገሮች ይቀሩናል ማለት ነው።
እንግዲህ እናንተ ከሌሎች ጋር አብሮ ለመስራት ዝግጁ መሆናችሁን ገልጻችኋል። የብሔራዊ አንድነት መንግስት እንዲመሰረት ትጠይቁም አንዱ ጥያቄያችሁ እንደገለጹልኝ ከራሱ ከኢሃደግም ጋር ጭምር ተሰልፎ መስራት ነው። ከዛ ውጭ እስካሉ ተቃዋሚዎችም ጋር ይሆኑ ከዱር የገቡ ወይም ከውጭ የመጡ የጀመራችኋቸው ያካሄዳችኋቸው ያሉ ንግግሮች አሉ? ግንኙነቶች
በቂ አይደለም ግን አሉ።
ለምሳሌ
በድረስ ቢሮ አንድ ዙር ከአፋ መሪዎች ጋር ተነጋግረናል። ከአንድ በትግራይ ዲሞክራሲያዊ ትብብር ከነበሩት ሰዎች ጋር ስንገናኝ ነበር። ኦነጎችንም እና ሌሎች የኦሮሞ ድርጅቶችንም ለምሳሌ የእኛ ኮንግሬስ ኮሚቴ አቋቁሞ ሲያነጋግር ነበር። አረና ትግራይ እና የትግራይ የመድረክ አባል የሆኑ ከትግራይ ዲሞክራሲያዊ ትብብር እና ዶክተር አረጋዊ በሄ ቡድን ጋር የተወሰኑ ነገሮችን እያካሄዱ ነው አሉ ማለት ነው። ለምሳሌ በዚህ በምርጫ ቦርድ ድርድር እና ሌሎች ነገሮች ጋር ከግንቦት ሰባት ሰዎች ጋርም እንገናኛለን። ስለዚህ በተለያዩ ደረጃዎች ግንኙነቶች አሉ፣ ግን ወደ ሰፊ የሆነ የመነጋገር የመመካከር የጋራ አጀንዳ ወደ መቅረጽ እነዚህ አቅጣጫዎች ገና ናቸው።
ቅድም የገለጹልኝ ዶክተር መረራ ሀገሪቱን በሁከት ሁኔታ ውስጥ አድርገዋታል፣ መስቀለኛ መንገድ ላይ አድርገዋታል ሲሉ ከነበሩ አካላት መካከል አሁን የገለጹልኝ የአንደኛው የኦነግ እናንተ ጋር የሚሰራው ማለት ነው። አንዳንድ አካላት ወይም አንጃ ሊሆን ይችላል ወይም ታጣቂዎች ሊሆኑ ይችላሉ እነሱም ይጠቀሳሉ ይባላል። እንግዲህ ቅድም ከገለጻቸው ሌላ ማለት ነው። በዛ ደረጃ ከኦነግ ጋር አብራችሁ የምትሰሩና የምትነጋገሩ ከሆነ በዚህ ጉዳይ ላይ እየተመካከራችሁ ያላችሁት ነገር አለ?
ሰላም እና መረጋጋት አስፈላጊ መሆኑን ስንገናኝ እናወራለን።
የተግባር እርምጃ በመውሰድስ ደረጃ ሰላም እና መረጋጋት አስፈላጊ ነው?
ሁሉም ያምናል። በተለይ አሁን አንተ በምትለው አቅጣጫ ከነሱም ጋር ቢሆን በተለየ መንገድ የጋራ አጀንዳ ቀርጸን እየተንቀሳቀስ አይደለም፣ ግን አቅጣጫ ነው ያስቀመጥነው። ሁለቱ ድርጅቶች ህዝቡን ሊከፋፍሉ ሊቅጣሉ ምን ሊያደርጉ ሳይሆን በተለይ ወጣቱ ትውልድ አቅጣጫ ይዞ እንዲንቀሳቀስ ሁኔታዎች ሲመቻቹ አብሮ ለመስራት ፍላጎትን ለማሳየት ያለፈ አንተ አጀንዳ ቀርሰን የሰው ኃይሎቻችን በተለያዩ ደረጃዎች አብሮ የመስራቱ ሌሎች ነገሮች ገና አልተጀመሩ። በህጋዊ ደረጃ ያለ ነው መድረክ አራት አባል ድርጅቶች አሉ። አስገዳጅ የሆነ ስምምነት አለን የጋራ የመንቀሳቀስን የጋራ ቢሮ ይዞ የመስራት ሌሎች ነገሮች ማለት ነው። ግን ከሆነ ጋር በዚህ ደረጃ ገና ነው። ዞሮ ዞሮ ግን ሰላምና መረጋጋት ማስፈለጉን ግን ስናገኝ በግል ይሁን በተለያየ መንገድ እናነሳለን። ችግሩ እንግዲህ ምንድነው በትጥቅ ጉዳይ ላይ ኦሮሚያን የሚገዛው የሚያስተዳድረው ኦዲቲ እና በእውነት መካከል ልዩነቶች ሲንጸባረቁ ነበር። አሁንም የተወሰኑ ልዩነቶች ያሉ ይመስሉኛል። የሀገር ሽማግሌዎች፣ የሃይማኖት መሪዎች ባለፈው ሳምንት ሁሉ ሁለቱንም ሲያነጋግሩ ነበር። እንግዲህ የት እንደሚያደርሱ ነገሮች ግን እንደሚደረጉ እንደሚካሄዱ ከሁለቱም እናውቃለን። ግን እኛ በሌላ ፓርቲ ሽምግልና ለመግባት ያስቸግራል። ግን በሌሎች ደረጃዎች ስናነሳ ሰላምና መረጋጋት አስፈላጊ መሆኑን እናነሳለን። ልዩነቶቻቸውን እንዲያጠቡ በተረጋጋ መንፈስና በሰከነ መንፈስ ድርድሮቻቸውን እንዲያካሄዱ ህዝቡ የተሻለ ሰላምና መረጋጋት እንደሚፈልግ እንነግራቸዋለን። ሌሎች ነገሮች ግን የሀገር ሽማግሌዎችም ምሁራንም በነገሩ የተወሰኑ ወጣቶችም የሃይማኖት መሪዎችም የሚመካከራቸው ነገሮች አሉ። ያው ኦነግም ለምሳሌ ምርጫ ቦርድ በሚደረጉ ውይይቶች ውስጥ ኦነግም ይካፈላል፣ ኦነግ ጨምሮ ማለት ነው። ሁኔታዎች ያክል እንደሚሻሻሉ ለወደፊት እናያለን።
ለመሆኑ ዶክተር መረራ እናንተ መንግስት ይህን ማድረግ አለበት፣ ኢህአደግ እንደዚህ ማድረግ አለበት፣ እንዲህ ማድረግ አለበት እያላችሁ በየአጋጣሚ የምታነሷቸው ጥያቄዎች አሉ፣ ሰቅዛችሁ ትይዛላችሁ፣ እስከ አጥንቱ ድረስ ነው የምትነግሩት። እናንተ ራሳችሁስ ምን ያህል ጥንካሬ አላችሁ? በውስጣችሁ የምትሏቸውን ነገሮች ወደ ተግባር የመውሰድ ምን ያህል አቅምና አቋም አላችሁ? ምክንያቱም ሲነግሩኝ አሁን ብዙውን ነገር ገና ወደ ተግባር የተገቡ አይደሉም፣ በሐሳብ ደረጃ ያሉ ናቸው፣ በምክክር ደረጃ ያሉ ናቸው ነው የሚሉኝ። እንዴት ነው የእናንተ ግዙፍና አንጋፋ ግንባርነት የሚሰራው?
ያው ምን እንደምታወቀው በኢትዮጵያ ፖለቲካ ላለፉት 50 አመታት ወይ 27 አመታት ያው የፖለቲካ ኃይሎች የጋራ አጀንዳ ቀርጾ ብዙ የተጓዙባቸው ሁኔታዎች አንድ መሰናክል ካለፈ ሌላ መሰናክል ይመጣል። በአጠቃላይ የኢትዮጵያ ፖለቲካ ኃይል አደገ በምትለው ደረጃ አስተማማኝ የሆነ አቅምም ይሁን አስተማማኝ የሆነ አንድነት ይሁን ሌሎች ነገሮች እድል አልሰጠንም። ይሄ የመከፋፈል ፖለቲካው ያው ከጥንት ጀምሮ ላለፉት ግማሽ ምዕተ ዓመታት ከኛ ጋር የቆዩ ናቸው የኖሩ ናቸው። አሁን ባለው ሁኔታ ግን ህዝቡ የተሻለ ተስፋ ሰንቆ በሚንቀሳቀስበት ጊዜ፣ ምናልባትም መንግስት አካባቢም የተሻለ ሁኔታ በሚታይበት ጊዜ እስካሁን ድረስ መቅረፍ ያልቻልናቸው ነገሮች በተሻለ ሁኔታ ለመቅረፍ እንሞክራለን። ዞሮ ዞሮ በመድረክ ቅድም በጉባኤያችንም ላይ እንዳነሳ ነው ሀገር ውስጥም ያሉ በነበሩትም ሆነ ከውጭ ከገቡት ኃይሎች ጋር በተሻለ ሁኔታ ለመቀራረብና የጋራ አጀንዳ ወደ መቅረሱ መንግስትም በሚመራቸው ምክክሮች፣ ውይይቶች መድረክ በሙሉ ልብ ለመሳተፍ እንዲሞክር እንዲህ አይነት ነገሮች ላይ አቅጣጫ አስቀምጠናል። እንግዲህ መድረክ ብቻውን ለ50 አመታት ከንጉሱ መጨረሻ አመታት ጀምሮ የተከባቹ ችግሮችን ወይም ላለፉት 27 አመታት የተከባቹ ችግሮችን ብቻውን መፍታት አይችልም።
ብቻውን እኮ አይደለም መድረክ እኮ
ይህን መድረክ የሚችለው ያክል እንደሚሰራ መስራትም እንደሚገባው አቅጣጫ አስቀምጠናል። ባለፈው ክሪቲካል ወሳኝ የሆነ የታሪክ ወቅት ላይ መድረሳችን ጉባኤው ላይ አስቀምጠን ሁሉም መድረክም ሆነ ሌሎች የአገሪቱ ፖለቲካ ኃይሎች በዚህ ፓርቲውን ጨምሮ የቤት ስራዎቻቸውን እንዲሰሩ ይህ ላለፉት 50 አመታት ላላነሰ በዚህ በፖለቲካ ኃይሎች ያለመስማማት የተሰቃየ መከራውን ያየ ቀላል ባልሆኑ ችግሮች ውስጥ ያለፈ ብዙ ደም የፈሰሰበት ለውጥ እዚህ ደርሷል። ከዚህ በኋላ በተሻለ ሁኔታ ይህን ለውጥ ለመምራት መስራት ያለብንን በቁርጠኝነት ለመስራት እንግዲህ ተነጋግረን ወስነናል። እንግዲህ ውሳኔዎቻችን እኛም እንደ ባቂናችን ወደ ስራ ለመለወጥ የምናደርጋቸው እንቅስቃሴዎች ከሌሎችም በጎ ምላሽ እንፈልጋለን ከመንግስትም ጭምር ማለት ነው። ግን የራሳችን ስራ ለመስራት ያው መሰረታዊ ነገሮችን አስቀምጠናል።
ለመሆኑ በዚህ ጉባኤያችሁ ላይ ዶክተር መረራ የሀገሪቱን የፖለቲካ ሁኔታ ከመገምገም ሌላ ቁጭ ብላችሁ ራሳችሁ አንደኛ እያንዳንዱ አባል ፓርቲ በውስጣችሁ ያለው ኦፌኮ፣ ሲአን፣ አረና ትግራይ፣ የኢትዮጵያ ሶሻል ዲሞክራቲክ ፓርቲ በተናጠልም ይሁን በጋራ ጥንካሬያችን፣ ድክመታችን፣ እድሎቻችን፣ ስጋቶቻችን ብላችሁ በዝርዝር አውጥታችሁ ለነዚህ ደግሞ መፍትሄ ብላችሁ አስቀምጣችሁ ያደረጋችሁት ግምገማ ራሳችሁን የፈተሻችሁበት አጋጣሚ አለ?
አዎ እያንዳንዱ ድርጅት በራሱን ይገመግማል። እንደገና ደግሞ በመድረክ ደረጃ እንነጋገርበታለን። ለምሳሌ በግልጽ ቋንቋ የአመራር ለውጥን በተሻለ ሁኔታ ተሰባባይ ራሳችን ላለው ታዳሮች ራሳችን ለማዘጋጀት እንዲቻል ሁሉ በግልጽ ቋንቋ ተነጋግረን ነው። ባለፈውም ጊዜ ቢሆን ወደ አመራር ምርጫ ይሄን ነው ሰው ተነጋግረው መሆን ያለበት። ምርጫውም ዝም ብለን አራቱ ድርጅቶች የኔ ወይም የነዚያ ሳትባባል ይህን ወሳኝ የሆነ ታሪክ ወቅት መድረክን እንዴት መምራት እንችላለን፣ እነማን ምን ቦታ ቢይዙ ይሻላል፣ ለምን ቢይዙ ይሻላል፣ ይህ ብሉት ነገሮች ላይ በስፋት ተነጋግረን ነው። ሙሉ ቀን ዋና ጉዳይ እሱ ላይ ነበር የዋል ነው። ከዛ በኋላ አቅጣጫ አስቀምጠን ያንን አቅጣጫ ለማስፈጸም አቅምን በተወሰነ በመድረክ ደረጃ ያሉንን ሰዎች ወደፊት አውጥተን ይህ ለውጥ እንዲሳካ ለሁላችን የምትሆን ዲሞክራቲክ ኢትዮጵያ እንድትለወጥ የራሳችን ቤት ስራ ምን መሆን አለበት የምለውም በስፋት ተነጋግረናል። በአመራም ደረጃ የነበሩ ሁኔታዎችንም በግልጽ ተነጋግረናል። የተደበቀ ነገር አልነበረ። ከዛ በኋላ ወደ አመራር ምርጫና ሌሎች ነገሮች ነው ነው። ከዛ በፊትም ስብሰባዎች ነበሩ። የመድረክ አመራር ሲሰበሰብ ነበር። በአንድ ጊዜ ዝም ብሎ ጠቅላላ ጉባኤ የጠራ ሳይሆን ለጠቅላላ ጉባኤ የሚቀርቡ ነገሮችም ሲዘጋጁ መድረክ በምን አይነት ሁኔታ ይህንን ወሳኝ ወቅት ለማለፍ መዘጋጀት እንዳለበት ከተቻለ የመድረክ መሰረት የምትሰፋ ሌሎች አዳዲስ ኃይሎችን በተቻለ መጠን ወደ መድረክ እንዲመጡ መንቀሳቀስ እንዳለብን መድረክን በሪሶርስ ለማጠናከር ሰፊ ዘመቻ እንደምንጀምር ይህ ሁሉ ተነስቷል።
የአመራር ጉዳይ ቢያነሱልኝ ዶክተር መረራ እርስዎ የዚህ የ15ኛው ጉባኤ ተመራጭ ኖት። የመድረክ ሊቀመንበር አርጎ መርጦታል ጉባኤው። የድርጅት ጉዳዮች ኃላፊ ደግሞ አድርጎ ፕሮፌሰር በየነ ጴጥሮስን መርጧቸዋል። በእርግጥ እናንተ ሁለት ሰዎች እና ሌሎችም አብራዋችሁ የሚሰሩ ሰዎች እጅግ ለተራዘመ ጊዜ በኢትዮጵያ ፖለቲካ ውስጥ ድምጻችሁ ሲሰማ የነበረ ብዙ መስዋዕትነት የከፈላችሁ ብዙ አስተዋጽኦ ያበረከታችሁ ሰዎች ናችሁ። ይሄ የህዝብ ድምጽ የሚባለው በህይወት የተንፈራፈረም ቢሆን እንዲቆይ ብዙ ሚና የተጫወታችሁ ሰዎች ናችሁ። ይሄ እርግጥ ነው፣ አይካድም። ነገር ግን መድረክን ስናይ መረራ ጉዲና፣ በየነ ጴጥሮስ፣ መረራ ጉዲና እንዲህ ስትገለባበጡ ነው ያየነው ረዘም ላለ ጊዜና፣ አዲስ ደም የለም እንዴ? የእናንተን አስተዋጽኦ የእናንተን ስራ መናቅ አይደለም፣ ይቅርታ አድርጉልኝና ዶክተር በየነ፣ ግልጽ ነው የእናንተ እዛ መኖር የሚሰጠው ጥንካሬ። ነገር ግን ቅድም እንዳሉት አዳዲስ ኃይልን ወደ ውጪ ወደ ላይ በማውጣት በኩል የምትሰሩት ስራ አለ፣ የሰራችሁት ስራ አለ። ይቀጥላል። ዶክተር መረራ ጉዲና ይመልሳሉ። ከዚሁ ጋር አብሮ የሰፈረውን ሁለተኛውን ክፍል ከተከታዩ የድምጽ ፋይል ያዳምጡ።